ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
እንትን ይለኛል 200 ዶላር የገዛው ሰው ቡና ኮሌጂ አሽቂ አስተካክዬ ደሊቨር አድርጌ መልሼ 200 ብር ነበራቸው ነበረው። ያኔ የልጅነት ባኔ ይጠራ
ቀደም ብለን የሰማናት በቡና ንግድ ከ30 በላይ ለሚሆኑ በዝቅተኛ የኑሮ ደረጃ ላይ ላሉ ሴቶች የሥራ ዕድል ከፈተችውን ወጣት ቤተልሔም ስዩም ነው የሰማናት። ሙሉ ዘገባው ቆየት ብሎ ይቀርባል። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ንጉሡ ታምሬ ደግሞ የምስልና የድምፅ ምህንድስናውን ይከውናል። የዛሬውን ስርጭት ሰፋ ያለ ጊዜ የሚወስደው በውጭ ሀገራት ከሚኖሩ ወጣቶች ጋር የምናደርገው ውይይት ነው። ዛሬ የምንወያይበትን ጉዳይና ሀሳቡን እንዲያጋራን የጋበዝነውን እንግዳ ተመልሼ አስተዋውቃችኋለሁ። ዛሬ በውጭ ሀገራት የሚኖሩ በተለይ በቴክኖሎጂ ነክ መስኮች ላይ የተሰማሩ ወጣቶች ልምድና እውቀታቸውን ለኢትዮጵያና ለኢትዮጵያ እንዴት ማሸጋገር ይችላሉ በሚለው ጉዳይ ነው የምንወያየው። ተያያዥ ጉዳዮችንም እናነሳሳለን። በስልክ መስመር ላይ ከጋባዝኳቸው ወጣት የፈጠራ ባለሙያዎች መካከል አንዱ ዓለም አብርሃ ነው። መስመር ላይ ይገባ ይመስለኛል። ዓለም እንኳን ወደ ስርጭታችን በሰላም መጣ።
ጤና ይስጥልን ሀብታሙ። ቴንክ ዩ ስለጋበዝከኝ አመሰግናለሁ።
እኛም በጣም እናመሰግናለን። ዓለም ለኛ መሰናዶ አዲስ አይደለም። ከዚህ በፊት ለኢትዮጵያን ስራ ፈላጊዎች እና ቀጣሪዎች የሚበጅ ጉዳይ ኦን የተሰኘ መተግበሪያ አዘጋጅቶ በማቅረቡ የኛ እንግዳ ነበረ። ይህ መተግበሪያ እንግዲህ ከ80,000 በላይ ተከታዮች ያሉት ከ16,000 በላይ ለሚሆኑ ወጣቶች ደግሞ የስራ እድል የፈጠረ ወይም ደግሞ ስራ እንዲያገኙ ድልድይ የሆነ መተግበሪያ ነው። በዝግጅታችን ላይ ተገኝተህ ሐሳብህን ለማጋራት ስለወደድክ በድጋሚ አመሰግናለሁ ዓለም።
እኔም በጣም ደስ ይለኛል ኢትዮጵያም።
እንግዲህ አንተን የመሰሉ በዚህ በዩናይትድ ስቴትስ የሚኖሩ ወጣቶች በተለያዩ ዘርፎች የተለያዩ የፈጠራ ስራዎችና እንቅስቃሴዎችን እያደረጉ ይገኛሉ። በፋይናንስ፣ በጤና፣ በትምህርት እንዲሁም በሌሎች በአጠቃላይ እዚህ ሀገር ውስጥ የተገኘውን ልምድ ለኢትዮጵያና ለኢትዮጵያውያን ማካፈል ያለው ጠቀሜታ ምንድን ነው? ኢትዮጵያ ለሚገኙ ወጣቶች እዚህ ያለውን ልምድና እዚህ ያለውን አሰራር ማካፈል የሚገባው ምክንያቱ ምንድን ነው ብለህ ታስባለህ?
እንግዲህ በጣም ጥሩ ጥያቄ ነው ሀብታሙ። ይሄ ልምድ በዚህ ሀገር አሰራር በተለይ ቴክኖሎጂ ዙሪያ ባለው ስራ ላይ ያለንን ልምድ ያለንን ችሎታ ግንዛቤ ወደ ምንድን ነው የእውቀት ሽግግሩን የቴክኖሎጂ ሽግግሩን ለኢትዮጵያ መውሰድ ዋናው አስፈላጊነቱ ያው ካለብን የተደራራቢ ችግሮች ነው። የህዝብ ብዛቱ በጣም ከፍተኛ ነው። ኢትዮጵያ ችግሮችን በዛው ልክ የተወሳሰቡ ናቸው እና በዚህ ባለንበት ዘመን ደግሞ ችግሮቻችንን በጥልቀት ከተረዳንና መፍትሄ አቅጣጫውን ማስቀመጥ ከተቻለ ቴክኖሎጂ በጣም ወጪ ቆጣቢ በሆነ መልኩ ብዙ አይነት መሻሻሎችን የኑሮ ሁኔታችንን፣ የጤናውን፣ የስራውን፣ የትምህርቱን በሁሉም ዘርፍ ያለብንን ተግዳሮቶች በከፍተኛ ደረጃ ስለሚቀንስልን ያው የቴክኖሎጂ ሽግግር በጣም ያስፈልገናል እና አገራችን ካለችበት የቴክኖሎጂ እድገት አንጻር ደግሞ ዝቅተኛነቱ አንጻር እንደዚህ በተለያየ ሀገር የቀሰምነውን ልምድ ያየነውን የአሰራር ሂደት ቅልጥፍና፣ የስራ ጥራት እነዚህን ነገሮች ወስደን ኢትዮጵያ ውስጥ በሚሰሩ ስራዎች ወጣቶችን በእነዚህ ዙሪያዎች ማብቃት ማሰልጠን ያው ይህንን ችግሮች የምንፈታበትን ጊዜ ያሳጥርልናል ብዬ አስባለሁ። እንግዲህ ይህንን ስል ኢትዮጵያ ውስጥ በጣም ጎበዝ ጎበዝ የሆኑ የቴክኖሎጂ ባለሙያዎች እየወጡ ያሉበት ሀገር እየሆነ ነው። ከውጭ ሀገር በአሜሪካ፣ ከአውሮፓ ካሉ ሀገሮች አውትሶርስ የተደረጉ ስራዎችን ወስዶ እስከ መስራት በዛም ከፍተኛ ጥቅም ከማግኘት እየቻሉ ያሉበት ሁኔታ ነው ያለው። ግን እንደዛም ሆኖ ይሄ ካለን የህዝብ ብዛትና ሁኔታ አንጻር በጣም ትንሽ የሚባል ነው። ስለዚህ እዚህ ላይ በጣም ከፍተኛ ስራ መሰራት አለበት እላለሁ። ገና በጅምሩም ላይ እየደረስን አይመስልም።
በጣም አመሰግናለሁ ዓለም። እንግዲህ የእውቀት ሽግግሩ ያለውን አስፈላጊነት ቀደም ብለህ ዘርዝረህ አብራርተህልናል። ሌላኛው ጥያቄ የሚሆነው እንዲህ ያለው ነውቀት እንዲህ ያለው ልምድ እዚህ ሀገር ደግሞ ያለው የቴክኖሎጂ በረከት ወደ ኢትዮጵያውያን ወጣቶች እንዴት ማሸጋገር ይቻላል የሚለው ነው። ካንተ ካለህ ልምድ አንጻር እዚህና የተማርከውን እዚህ አወቀውን በአጠቃላይ የቀሰምከውን ነገር በማስተላለፍ ረገድ የትኞቹን መንገዶች ነው መጠቀም የሚቻለው?
በጣም ጥሩ ሀብታም። አሁን ያለንበት ዘመን እንደው በጣም የሚያስቀና በጣም የሚያጓጓ ዘመን ነው። በቴክኖሎጂ አንጻር አይን ካየ ነው ያው ያለፉት ሁለት ሶስት ዓመት በኮቪድ ምክንያት ብዙ ነገሮች የተቀያየሩበት ወቅት ነው። ብዙ አሰራሮች ተቀይረዋል። ከተቀየሩት ነገሮች አንዱ ደግሞ የቴክኖሎጂ ስልጠና ትምህርቶች፣ ቴክኖሎጂ ውስጥ ለመግባት የነበሩ ሂደቶች በጣም ተቀላጥፈዋል። አሁን ላይ አብዛኛውን አይነት በብዛት ማለት ይቻላል በማንኛውም አይነት የቴክኖሎጂ ዘርፍ ውስጥ ወጣቶች ገብተው እውቀት ለማግኘት ችሎታ ብቃት ለማግኘት አብዛኛው ነገር ነፃ ወደሚባል ደረጃ ደርሷል። ስልጠናዎች፣ ትምህርቶች እና ብቸኛው የሚያስፈልገው ግብዓት እንግዲህ ኢንተርኔት ኮኔክሽን ነው። እና ወደ ኢትዮጵያ ስንመለከት ደግሞ እንግዲህ ያው እንግሊዝኛ ተናጋሪ አይደለንም። ያው እንግሊዝኛን በትምህርት ቤት ብንማርም የቋንቋ ምንድን ነው ውስንነት አለብን፣ የማይካድ ነገር ነው። ስለዚህ በጣም አነስተኛ በሆነ ኢንቨስትመንት ማለት ይቻላል በተለይ የቴክኖሎጂ ስልጠና ላይ መስራት ቢቻል፣ በተለይ እንደዚህ ከዚህ ሀገር ሄደው ኢትዮጵያ ውስጥ በተለያየ መልኩ ኢንቨስት የሚያደርጉ በሚሰሩበት ስራ እነዚህ የቴክኖሎጂ ስልጠናዎች ላይ ትንሽ ግብአት በመጨመር ብቻ በጣም በተቀላጠፈ ሁኔታ ብዙ ስልጠናዎችን ማድረግ፣ ብዙ ወጣቶችን ማሰልጠን ማብቃት ይቻላል። እና እሱም ነው የምለው ጥሩ ጊዜ ላይ ያለ ነው። ቴክኖሎጂው በጣም ምቹ አድርጎታል ይሄ ሽግግሩን እውቀቱን ለማስፋት ብዙ ብዙ መሳሪያዎች፣ ብዙ ግብአቶች በነፃ ኢንተርኔት ላይ ይገኛሉ። የሚያስፈልገው እነዚህ ነገሮች አናብሮ አሰናሱ ማቅረብ እና ትንሽ ገዛ ትንሽ ግፊት ማድረግ ነው። እሱም በጣም በአነስተኛ ኢንቨስትመንት ሊሰራ ይችላል ብዬ ነው ማምነው ባለንበት ሁኔታ።
በጣም አመሰግናለሁ አለም። እዚህ ጋር አንድ ወጣት ሀሳቡን ሰጥቶናል። በቴክኖሎጂ መስክ የተሰማራ ወጣት ነው። ራሱን ካስተዋወቀ በኋላ በተያያዥ ሀሳቦች ላይ ያለውን ምልከታ ያስደምጠናል። አዳምጠን እንመሳለን።
አመሰግናለሁ ሀብታሙ። ስሜ ቦይዝ ብራኑ እባላለሁ። ደቡብ ኢንጂነሪንግ መስራች እና ሲቲኦ ነኝ። በመጀመሪያ ደረጃ እንዲኖር የምፈልገው ነገር በተለይ በውጭ ያሉ ኢትዮጵያውያን ስለ ሀገር ውስጥ እየተሰሩ ስላሉ ስራዎች ማወቅ ቢችሉ ኮንታክት ቢያደርጉ። በጣም ብዙ ሪች ለማድረግ እየሞከር ነው። ስለዚህ ግን በምሳሌ ደቡብ ኢንጂነሪንግ ኢንስቲትዩት የተለያዩ ስታርታፕ ኢኖቬቲቭ የሆነ አይዲያ ስራ እየሰሩ ያሉ ሰዎች አሉ። ብዙ ጊዜ የማይታሰብ ነገር አለ። በኢትዮጵያ እንደዚያ ነገር ይወጣል እንዴ ተብሎ እስከሚታሰብ ድረስ ማለት ነው። ስለዚህ ሌላው ከሀገሪቱ ዝግነት አንጻር፣ ምክንያቱም ብዙ ነገሮች ዝግ ናቸው። ኬንያ በሄድን ሰዓት የጥራ ስራችን ይዘን ኬንያ ለውድድር በሄድን ሰዓት በጣም ብዙ ኦፖርቹኒቲ እንዳለ ከዛ ሀገር ውጭ ብንሆን ብዙ ኦፖርቹኒቲ እንደሚያገኘን ነግረውን ነበርና ትውልድ ኢትዮጵያውያን በውጭ የሚገኙ ከዚህ አንጻር በሀገር ውስጥ የተሰሩ ያሉ የፈጠራ ስራዎችን ውጭ ላሉ ኤክስፖዘሮች ማስተዋወቅ ይችሉልን፣ ስራዎቻችንን በራሳቸው ኔትወርክ ውስጥ ማስተዋወቅ ቢችሉ ይህን አንድ እንዳለን። ሌላውና መጨረሻውን ትልቁ ነገር ግን በተለያዩ የኢትዮጵያ የልማት ስራዎች ላይ አስተዋጽኦ እንደሚያደርጉት በፈጠራ ስራ ላይም በኢትዮጵያ ውስጥ የተሰሩ ያሉ ስራዎች አሁን ከዚህ በኋላ ስፔሻል የሆነ ትሪትመንት ኖሮ ይገባል። በውጭ ያሉ ልማቱን እንደሚደግፉ ሁሉ ፈጠራ ስራውንም እነሱ ማበረታታት መደገፍ አለባቸው ብዬ አምናለሁ። ሜቢ የፈጠራ ስራው ውድድ ሊሆን ይችላል። ወደ ፕሮዳክት ለመግባት የጨርሰው ያሉ ግን ፋይናንሻል ኦር ቴክኒካል ችግር ላይ ሆነው ላሉ ድርጅቶች የሰፖርት እንዲያደርጉ ይሄ በቃ በልማቱ ላይ ያለው ነገር እንደገና በፈጠራ ስራና በኢኖቬሽን ላይ ቢኖር ብዬ እንትን እላለሁ። ውጭ ያሉ ኖሌጆች እና ኤክስፒሪየንሶችን ደግሞ ሼር ብንደራረግ እኛ ሀገር ውስጥ ያለውን ኢኖቬተሮች ውጭ ያሉ ከብዙ በአርቲፊሻል ኢንቴሊጀንስ በኢመርጂንግ ቴክኖሎጂ ብዙ ነገር ያላቸውን ኖሌጅ ሼር ማድረግ ቢችሉ እንደዚህ ቶኪንግ ኢቨንት ቢዘጋጅ አሪፍ ነው ብዬ አስባለሁ።
እንግዲህ ቀደም ብለን የሰማነው በተለያዩ የቴክኖሎጂ ውድድሮች ላይ ከአጋሮቹ ጋር በመሆን አሸናፊ የሆነውን ቦኤዝ ብርሃኑን ነው። ቦኤዝ ከዘንድሮ የማንዴላ አፍሪካ ፌሎሺፕ አሸናፊዎች መካከል አንዱ ሆኗል። በነገራችን ላይ ከሳምንታት በኋላ ኢንዲያና በሚገኘው የፐርድ ዩኒቨርሲቲ የልምድ ልውውጥ እድሉን ይጀምራል። ወደ ዓለም ልመለስ። ብዙ ወጣቶች ቴክኖሎጂ ነክ ሀሳቦቻችንን፣ ፈጠራዎቻችንን፣ ድርጅቶቻችንን ኢትዮጵያ ውስጥ መጀመር እንፈልጋለን ይላሉ። ይሁንና በሀገሪቱ ያሉ የመሰረተ ልማት ዝርጋታና ቢሮክራሲ መሰል ጉዳዮች ተግዳሮቶች እየሆኑብን ነው ሲሉም አስተያየት ይሰጣሉ። ከልምድ ተነስተህ በእነዚህ ተግዳሮቶች ውስጥ እንዴት ጉዞን መቀጠል ይቻላል በሚለው ዙሪያ እስቲ ሀሳብህን አካፍለን።
እሺ፣ በጣም ጥሩ። ይሄ በጣም ያው በየቀኑ የሚያጋጥመኝ እኔንም የሚፈትነኝ ችግር ስለሆነ እሱ ላይ በደንብ መናገር እችላለሁ ብዬ አስባለሁ። ነገሮቹ አይደል፣ ይህንን ምንም የሚካድ ነገር አይደለም። ምንም ምቹ የሆነ ነገር የለም። አሁን ባለው ኢትዮጵያ ውስጥ ባለው ሁኔታ ሁሉ በሁሉም ቀን ብዙ የተለያዩ ፈተናዎች ይገጥማሉ ስራ ላይ እና ግን እይታችንን ማስፋት ያለብን እያንዳንዱ ተግዳሮት የምንለው በራሱ የያዘውንም መልካም አጋጣሚ ማየት ያስፈልጋል። ከዛ ተጨማሪ ደግሞ ኢትዮጵያ ውስጥ በቴክኖሎጂ ሽግግር ያለውን የኑሮ ሁኔታ ለማሻሻል ነገሮችን ለማመቻቸት የሚካሄደው ጉዞ ለኢትዮጵያ ነው ማለት የሚሆነው። ያ ማለት ኢትዮጵያ ውስጥ ያለውን ችግር ታሳቢ ያደረገ ኢትዮጵያ ውስጥ ያለውን እያንዳንዱ ችግር ፈቺ የሆነ መሆን አለበት። ይህንንም ለማድረግ በእውነት በቅርበት ኢትዮጵያ ውስጥ ያሉትን ችግሮች መረዳት እና የምንሰጣቸውንም የቴክኖሎጂ መፍትሄዎች እነዚህን ችግሮች ያማከሉ መሆን አለባቸው እንጂ አሁን ለምሳሌ ኢትዮጵያ ውስጥ ያሉ ወጣቶች የሚፈጥሯቸው አሁን የሰማነውን ምሳሌ በጣም የሚደንቅ ነው። የእነሱን ስራም ተከታትየዋለሁኝ እና በዛው በቅርበት ያዩትን ችግር ነው ለመፍታት የሞከሩት። የቴክኖሎጂ ሶሉሽኖች እንደዚህ መሆን አለባቸው፣ ያለውን ችግር መፍታት አለባቸው። እንደዛ ሲሆን አብሮ በተያያዥነት ያሉ ችግሮችንም ይሄ ተግዳሮት የምንላቸውንም በተወሰነ መልኩ መፍታት ይቻላል እና ዋናው ነገር ቴክኖሎጂ ላይ የሆነ የቴክኖሎጂ መፍትሄ ቁልፍ የምለው ነገር በእኔ አስተያየት እና በእኔ ልምድ ምንድን ነው ልንፈታ ያሰብነው ችግር ምንድን ነው፣ በቴክኖሎጂ እንዲፈታልን የፈለግነው ችግር ምንድን ነው የሚለውን በጣም ማጥበብ፣ በጣም ፎከስ ማድረግ አለብን። ያንን ካደረግ የምንሰጠው መፍትሄ ይሰራል ወይም አይሰራም የሚለውን ጥያቄ ለመመለስ ቀላል ይሆናል። ከዛ በኋላ ግን ከዛ ተያያዥነት ያላቸው አንድ ድርጅት ወይም አንድ ግለሰብ ከሚሰራው የበለጡ የተወሳሰቡ ችግሮች አሉ። የኤሌክትሪክ ፓወር፣ የኢንተርኔት ኮኔክሽን፣ እነዚህ ሀገሪቱ ውስጥ ያሉ በቃ አጠቃላይ ችግሮች ናቸውና እነሱ ያው በዛ ደረጃ ያንን ችግር መፍታት የሚችሉት አካላት ናቸው የሚገዙት። ነገር ግን እንደ ቴክኖሎጂ ባለሙያ የቴክኖሎጂ መፍትሄ ለማህበረሰቡ አቀርባለሁ የሚል አንድ ወጣት ከዚህም ሀገር ሆኖ ኢትዮጵያም ያሉ ስራዎችን ለመደገፍ ሲነሳ ችግሮቹ ምን ይመስላሉ የሚለውን በቅርበት መረዳት፣ የሚሰጠው መፍትሄ እንደው ከውጭ ሀገር ወስደን የምንገለብጠው እዛ እንዲሰራ የምናደርገው ነገር ሳይሆን እዛ ያለውን ችግር በደንብ ያጤነ መሆን አለበት፣ እዛ ላለው ችግር የሚመጥን መፍትሄ መሆን አለበት እላለሁኝ። እና በዛ አንጻር ነው የማየው። እያንዳንዱ ተግዳሮት የራሱን መልካም አጋጣሚ ያለው፣ እንዴት አድርገን ነው ለዚህ ለተሳሰበ ችግር መፍትሄ የምንፈጥረው የሚለው በቴክኖሎጂ አይን ሲታይ ራሱን የቻለ መንገድ መከተል አለበት እና እንደዛ ነው ብለው።
አመሰግናለሁ አለም። እንግዲህ አድማጮች እንዲሁም ተመልካቾቻችን በመከታተል ላይ ያላችሁት ከጋቢና ቪኦኤ የሚተላለፈውን የአርብ ምሽት ውይይታችንን ነው። ዛሬ እየተወያየን የምንገኘው ከአለም አብርሃ ጋር ነው። በተለያዩ አሜሪካ ውስጥ በሚገኙ ድርጅቶች በተለይ በቴክኖሎጂ ምህንድስና ዘርፍ ለበርካታ ዓመታት የሰራ፣ ኢትዮጵያ ውስጥ ደግሞ ጉዳይ ኦን የተሰኘ ድርጅት ከፍቶ በመንቀሳቀስ ላይ የሚገኝ ወጣት የቴክኖሎጂ ባለሙያ ነው። እየተወያየን ያለንበት ጉዳይ ደግሞ በውጭ ሀገራት የሚኖሩ ወጣት የቴክኖሎጂ ባለሙያዎች የእውቀትና የልምድ ሽግግራቸውን ለኢትዮጵያን ወጣቶች እንዴት ማካፈል ይችላሉ በሚለው ጉዳይ ላይ ነው። አለም፣ ወደ ቀጣይ ጉዳዮች ከመመለሳችን በፊት የኢትዮጵያ መንግስትን ጨምሮ የተለያዩ ተቋማትን በቴክኖሎጂ መስክ ያማከሩት በዲያስፖራ የቴክ ድርጅቶችና በኢትዮጵያ መካከል ድልድይ ለመፍጠር በሚያደርጓቸው ጥረቶችና መርሃ ግብሮች የሚታወቁትን የአቶ በርናልድ ላውሬንድሪውን ሀሳብ እዚህ ጋር አዳምጠን እንመለስ።
ውጭ ሀገር ያሉት ኢትዮጵያዊ ወይንም ትውልድ ኢትዮጵያዊ ወገኖቻችን በእውቀታቸው በሀብታቸው ብዙ ነገር ማበርከት ይችላሉ ለሀገራችን ብያምናለሁ። የኢትዮጵያን ፖፕሌሽን በእድሜ ከሰላሳ ዓመት በታች ያሉ ሰዎች ከ7% በላይ ናቸው እና ወጣቱ ነው እንግዲህ የኛ ህብረተሰብ። እነዚህ ወጣቶች ደግሞ በጣም ብዙ ሀሳቦች ድጋፍ ይፈልጋሉ ፋይናንሽሊም በሀሳብ እና ውጭ ሀገር ያሉ ኤክስፐርቶች አንደኛ በምክር በእንግሊዝኛው ሜንቶርሺፕ በሚባለው እነሱን ቢረዷቸው ዩዥሊ እንዴት ነው የሚሆነው? አንድ ጊዜ አትሊስት በአካል ተገናኝቶ እነዚህ ሰዎች የሆነ ሪሌሽንሺፕ ፈጥረው በኋላ ያው ቪርቹዋሊም መቀጠል ይችላሉ ዘላቂ ሊሆን ይችላል ማለት ነው። ሁለተኛ በኢንቨስትመንት ነው እንግዲህ እንደምናውቀው እዚህ ሀገር ምናልባት 50,000-100,000 ኢንቨስትመንት ምናልባት ለውጭ ሀገር ያሉ ወገኖቻችን ብዙም አይደለም፣ ግን እዚህ ሀገር ያው ብዙ ነገር እንደሚረዳ ነው እና ስፔሻሊ በአንትረፕረነርሺፕ መስክ የተሰማሩ ሰዎች አንዳንድ እዚህ በፋይናንሽል ድጋፍ ይፈልጋል። ሁለተኛ ደግሞ ምናልባት አንዳንድ ኢቨን ፕሮፌሽናል መስክ ላይ የተሰማሩ ወጣቶች ኢንተርንሺፕ ወይንም ሌላም ነገር ፕሮግራም ለማሳካት ይመቻቸዋል። የመጨረሻው የኤክስፐርቲዝ ማለት ውጭ ሀገር ያሉ ሰዎች ብዙ ጊዜ ፕራክቲሽነር እና በጣም ስፔሲፊክ ኤክስፐርቲዝ ያላቸው ሰዎች ናቸው። ይህን ኤክስፐርቲዝ እንግዲህ የሚያካፍሉት እኔ በእኔ እምነት ዘላቂ እንዲሆን በፕሮቦኖ ሳይሆን የተከፈላቸው ለወጣቶች ብቻ ሳይሆን ለሀገሪቷም ትልቅ ሚና መጫወት ይችላሉ እና ምናልባት ለም ጊዜ በሰፊው ስለዚህ ቶፒክ እንጫወታለን። ግን እነዚህ ሶስቱ ነው እኔ ማስመር እፈልገው።
እንግዲህ የሰማናቸው የላውሬንድሪ አሶሴትስ የቴክኖሎጂ አማካሪ መስራች አቶ በርናልድ ላውሬንዲው ነው። አለም ወደ አንተ ልመለስ። ኢትዮጵያ ውስጥ ያለው የቴክኖሎጂ ስምሪትንና የጎረቤት ሀገር ኬንያንም ሆነ በምዕራብ አፍሪካ ደግሞ የናይጄሪያን በደቡብ ደግሞ የደቡብ አፍሪካን ሁኔታ ስናወዳድር በጅምር የሚያዝ ነው። ነገሮችን በማሻሻል ረገድ ኢትዮጵያ እንደ ሀገር ማቀድ ወይንም ደግሞ መጀመር ያለባት የመፍትሄ ሐሳብ ምንድነው? በውጭ ሀገር ያሉ ወጣቶች የፈጠራ ባለሙያዎችስ ምን ማድረግ አለባቸው? ሁኔታዎችን ለማሻሻል የሁለትዮሽ መጠቃቀም እንዲኖር ምን መደረግ አለበት ብለህ የመፍትሄ ሐሳብ ሰጣለህ?
አመሰግናለሁ ሀብታሙ። አቶ በርናርድ ያነሱት ሐሳቦች በቃ ችግሮቹን በደንብ ጠቅላላ አድርገው ይዟቸዋል። ግን እዚህ ላይ በእኔ እይታ አሁን በሚያጋጥመኝም ነገር አሁን ይቀርስ ባለን እንቅስቃሴ በሚያጋጥመኝ ነገር ማያቸው ጥሩ በጎም የሆኑ ጎኖች አሉ፣ እንደገና ደግሞ ድክመቶች አሉ። በጎኖቹ ሲጀምር መጀመሪያ ላይ ቀደም እንዳልኩት በጣም ጎበዝ የሆኑ ቴክኒካል ቴክኖሎጂ በሆኑ ነገሮች በጣም ጥሩ ችሎታ ያላቸው ብዙ ወጣቶችን እያገኘን ነው። አሁን በደንብ ቴክኒካል ስኪላቸው በደንብ ከፍተኛ ደረጃ የሚባል ይሄ ሲኒየር የሚባል አይነት ደረጃ ያሉ አድቫንስድ ስኪል ያላቸው ወጣቶች እያፈራን ነው። ነገር ግን በሀገራችን በአጠቃላይ ሁኔታ ካሉት ችግሮች አንዱ በጣም አሁን ወደፊት ለመጓዝ ይፈትነናል ብዬ የማስበው ምንድን ነው? አንደኛው ይሄ ወርክ ኤቲክስ ወይም ይሄ የስራ ስነ ምግባር የምንለው ነገር የስራ ጥራት ላይ ወይም ኳሊቲ ላይ ያለን አመለካከት እና ልምድ። ከዛ ተጨማሪ ደግሞ በዛ ላይ ዋናው አንዱ አስፈላጊ ነገር በተለይ በዚህ በቴክኖሎጂ ዘርፍ ከተለያየ የዓለም ክፍል ሆኖ አንድ ላይ ተቀናጅቶ ለመስራት ኮሚኒኬሽን በጣም አስፈላጊ ክህሎት ነው። በእነዚህ ሶስት ጉዳዮች አንጻር ስናይ ከፍተኛ ችግር ወይም ውስንነት አለው ኢትዮጵያ ውስጥ እና አሁን የስራህን የምታስረክብበትን ዴድላይን ማክበር፣ የስራ ጥራትን በምን አይነት መልኩ ነው የምንለፈው የምናየው፣ እንዴት ነው ይሄ ስራ አለቀ የምንለው፣ ጥራቱ ምን ደረጃ ላይ ነው የምንለው፣ እነዚህ ነገሮች በጣም የሚቀሩን እና አሁን ቅድም በተጠቀሰው መሰረት ይሄ የማብቃት ሜንተር የማድረግ ይሄ ችሎታቸው ይሻሻል ማድረግ ላይ በዲያስፖራ ውስጥ ያሉ የቴክኖሎጂ ባለሙያዎች እዚህ ሀገር በተለያዩ ዓለም ክፍሎች የቀሰሙትን ልምድ ወስዶ ማካፈል በጣም ይሄ ሌላ መተኪያ የሌለው መፍትሄ ነው። የግድ ወጣቶቻችንም በዚህ መልኩ መደገፍ አለበት። ከዛ ተጨማሪ ደግሞ በኢንቨስትመንቱ ጉዳይ አስቸጋሪ ነው። ነገር ግን ከዚህ ሀገር በጣም አነስተኛ በሚባል ኢንቨስትመንት ኢትዮጵያ ውስጥ ብዙ ነገሮችን እንዲያብቡ ማድረግ እንችላለን፣ ሻሻሉ ማድረግ እንችላለን። እዚህ ላይ ክብደት አለ የሚለው አሁን በደንብ የተመሰረቱ እና አሁን እዚህ ሀገር ያሉ ዳያስፖራ ውስጥ ያሉ በቴክኖሎጂ ውስጥ የሚሆኑ ከቴክኖሎጂ ውጭ ያሉ ሰዎች እንዴት አድርገን ነው ኢንቨስት የምናደርገው፣ በምን አይነት አካሄድ ነው ያለው የሚለው ያው ይሄ ከንግድ እንትን ጋር ተያይዞ ያሉት የቢሮክራሲ ሁሉ ጠውረዱ እሱ ገና በቃ በጣም እንትን ነው፣ ገና ሳንጀምረው በጣም የሚያደክም ጉዳይ ነው እና እዛ ላይ በጣም መቅለል አለበት። አንድ ሰው በሆነ ዌብሳይትም ሆነ በሆነ ነገር አንዴ ብቻ ክሊክ አድርጎ ወይ ብሩን ልኮ ኢንቨስት አድርጎ በህጋዊ መንገድ እዛ ኢንቨስት ያደረገበት ነገር ላይ ውሎ ወዲያው እዛ ኢትዮጵያ ውስጥ ስራ የሚሰሩት ልጆች ደግሞ ብሩን አግኝተው ወደ ስራ የሚቀይሩበት አካሄዱ በጣም መቅለል አለበት። እሱ ላይ በጣም ያው ወደኋላ ነው ያለ ነው። የአገሪቱ ውስጥ ያለው የፋይናንስ የገንዘብ
እንደዚህ ይሄ ያለም በጣም ይቅርታ አድርግልኝ፣ እንግዲህ በዚህ ጉዳይ ላይ ሰፋ ያለ የውይይት ጊዜ እንደሚያስፈልግ አውቃለሁ። ያለን ጊዜ ግን እየተጠናቀቀ ስለሆነ ላቋርጥ ነው። ላካፈልከን ሐሳብ ሁሉ በእጅጉ አክባሪ ነኝ፣ በጣም አመሰግናለሁ። በሌላ ጉዳይ በሰፊ ሰዓት እንመለስበታለን። ለአሁኑ በጣም አመሰግናለሁ። መልካም ጊዜ ይሁንልህ።
መልካም ጊዜ።
ከጋቢና ቪኦኤ ጋር ናችሁ ያላችሁ አድማጮቻችን አብራችሁን ስለሆናችሁ እጅጉን እናመሰግናለን። ወደ ቀጣዩ መሰናዶ እንሻገር። ወጣት ቤተልሔም ስዩም የሄለን ቡና መስራችና ስራ አስኪያጅ ስትሆን ትውልድ ያደገችው በአርባ ምንጭ፣ እድገቷ ደግሞ በሻሸመኔና አዲስ አበባ ነው። ቤተልሔም በአሁኑ ሰዓት ሙሉ በሙሉ በእጅ የተቆላ ቡና ለዓለም ገበያ እያቀረበች ሲሆን ቡናዋ ሙሉ በሙሉ የሚቆላው በሴቶች ከመሆኑ በተጨማሪ ከ30 በላይ ለሚሆኑ በዝቅተኛ የገቢ ሁኔታ ላይ ለሚገኙ ሴቶችም እድል መፍጠር ችላለች። ከኤደን ገረሙ ጋር ያደረገችው ቆይታ በመቀጠል ይቀርባል።
የተለያዩ ጓደኞች አሉኝ። እዚህ ዩኒቨርሲቲ ስማር ለኢንተርን ኦር ቮለንተር ሆነው የመጡ በሊድ ሚክል ውስጥ የነበሩ ልጆች ነበሩ እና ያኔ እዚህ ይለኛል ቲኔጅ ነበርኩኝ። ከእነሱ ጋር ቡናዋን አፈላ ነበር። በጣም ስንል በዛው ምን ማድረግ ተማርኩኝ። ቡና ቆላ እና ቡና ጌጦችን እሰራለሁ። ቡናውን ዘንዝፊ ምናምን ማለት የአንገት ጌጥ፣ የጆሮ ጌጥ፣ የእጅ ብራዝሌት እያደረግኩ ስሰራ ባሌ በአልቡ የኢትዮጵያ ባህል ወደ ሰሜኑ ክልል ስቴጅ የሚታገኙ ነው። ከእሱ ጋር ቀላቅዬ ስለማደርገው ልዩ ውበት ነበረ። ሌላ ሰው ላይ የሚጠቅም ነገር አልነበረም እና ብዙ ሰው መውረድ ጀመረ። ከዛ ሪሊሽን ዝም ብዬ በነጻ ሰራላቸው ነበረ ማለት ነው። በጣም ቡናን ስለምወድ እና ከዛ በዚህ መሀል የአንድ ጓደኛ አባት ከኦስትሪያ ቪያና ይመጣል። ፕሮፌሰር ናቸው እና ቤት ሲመጡ ቤተሰቦች ጋር ሲተባሉ እና ቡና ፈላውላቸው። ቡና ሳፈላላቸው ጠጡት ጉዳይ አሁንም እሳቸው እንዲመጡ አደርግና ቡና ፈላለሁ። የመጡ ቡና መጠጣት ጀመሩ። ከዛ የሚሄዱ ቀን ኢትዮጵያ አይደለም ምን ልስጣቸው ብዬ ሀሳብ ውስጥ ገባሁኝና ለምን ቡና ቆልቼ አልሰጣቸውም ብዬ 2 ኪሎ ቡና ቆላሁኝና የሸማኔ ዶርዜ የሚሰራው ሸማኔ አለ ካርፉ እሱ ዝብያ ሸኩኝና እኔ እንደ አጋጣሚ ነው ያው አርባ ምንጭ አካባቢ ስለተወለድኩኝ ከአርባ ምንጭ ዶርዜ 55 ኪሎ ሜትር ላይ ነው የሚገኘው። በፕላስቲክ ባግ ከማደርግ ለምን በዛ አልሰራም ብዬ ነው ያደረኩት ነው። ደግሞ በጣም ነው የሚያምረው ማለት ነው ሸማኔ። ምናልባት እዛ መወለዴም ያንን ስላየውም የላጠጥ ነው አድርጎብኝ ይህም ፕሮዳክት እንድጠቀም ያደረገኝ እና ዛሬ ላይም ያንን እንደ ፓኬጂንግ የምጠቀመው ማለት ነው። የተለያዩ የሆነ ፓኬጂንጎች አሉ በነገራችን ላይ እና እንደዛ ነበረ እና የጀመርኩት። እሳቸው ምናሉኝ ሄለን አለን ቡናውን ጠጥተው ሲጨርሱ እዚህ ኢትዮጵያ ከመልቀቃቸው በፊት ሶስት ዓመት ነበር የማይመጡት ቡና ሁሉም ቦታ ሁሉም ዓለም ላይ ሄጅ ዞር ያሉ አሉ። እንደ አጋጣሚ ሆኖ ብዙ ትራቭል ያደረጉልጠው ናቸው። እንዳንቺ አይነት ቆንጆ ቡና ግን እዚህ ምድር ላይ ቀምሼ አላውቅም እና ቃል በቃል ስናገረው ቡና መክሊትሽ ነው ያሉኝ ለመጀመሪያ ጊዜ እሳቸው ናቸው። እና ከዛ በኋላ ነው ቡና ይሄ መሆኑን ያወቅኩት። ከዛ በኋላ ነው ቡና ላይ በደንብ መስራት ያው ቡና አጋጣሚ እሳቸውን ኤርፖርት ሸኝ ተገልጃቸው ጋር ስንመለስ ወደ 2000 ዩሮ እና 12000 ኢትዮጵያ ብር አስቀምጠውልኝ ነው የሄዱት። ምክንያቱም በእጅ ቢሰጡኝ እንደማልቀበል አውቀዋል። ያኔ ስለ ገንዘብ ስለ ቢዝነስ አላውቅም ስለሞዶቻ ነው ዝም ብዬ ያደረኩትና እንደዛ ነው ቡና የተጀመረ።
ቀጣይ እርምጃሽ ምን ነበረ?
ገንዘቡን ወስደሽ በርግጥ ገንዘቡን በአግባቡ አላታረኩበትም እውነት ለመናገር ግን ልምድ ሰጥቶኛል። ከዛ በኋላ እንዴት ነገሮችን ማኔጅ ማድረግ እንዳለብኝ ማለት ነው ትዝ ይለኛል። 200 ብር የገዛሁትን ቡና ቆልቼ አሽጌ አስተካክዬ ደሊቨር አድርጌ መልሼ 200 ብር ነበረ ሸጥ ነበረው ማለት ያኔ የልጅነት ባሚ ሰራ እንደነገርኩሽ ኢሜጅ ነበርኩኝ ማለት ነው። ማንም ሰው ቡና ላይ እንድሰራ ምናምን ሳይሆን በቃ ትምህርቴን ብቻ ነበረ ቤተሰብን ፎከስ እንዳደርግ የፈለገው የሚያሳይኝ ሰው እንደዚህ አድርጊ እንደዚህ የሚለኝም ሰው አልነበረም። እና ከዛ በኋላ ግን እንዳልኩሽ ልምድ ሰጠኝ በደንብ እንዴት ገንዘብ መያዝ እንዳለብኝ እንዴት ነገሮችን ማድረግ እንዳለብኝ። መጀመሪያ ላይ ቡናን ከገበያ ነበረ ስገዛ የነበረው። የቡና ጣም ተለያየ ከጊዜ ወደ ጊዜ። ከገበያ ስገዢ ያው የተደበላለቀ ነገር አይደል ገበያ ውስጥ ያለው። ከዛ ምን ሀሳብን ቢያመጣልኝ ያደረገ የአብር ጠቅሞኛል የማስበው ማንድም ለምንድን ነው ሄጂ ከገበሬው ማልገዛው ብዬ አሰብኩና ከዛ ከገበሬው ለመግዛት ወደ ገበሬው ጋር ሲሄድ የገበሬ ህይወት በጣም ይነሳይ ነበር። ባለሀብቱን ገበሬ አይደለም ምች በጣም አነስተኛ በትንሹ የሚያመርቱትን ገበሬዎች ነው። ደላላ በመሀል እየገባባቸው እነሱ ሳይሆኑ መሀል ላይ ያለው ደላላው ነበር ተጠቃሚ የሆኑ ነበር። እዛ ሄጄ እንግዲህ የሄድኩት እኔ ቡና ከነሱ ልገዛ ነው። እንዲህ ዝም ብዬ ሄጄ ምገዛ መስሎኝ ነበረ። ነገሮች እንዳሰባቸው ቀላል አልነበሩም። በዛው ግን የገበሬውን ህይወት እንዳሰብ አደረገኝ እና ምን እንዳስብ አደረገኝ ቡና ሄጄ ዝም ብዬ ገዝቼ እመጣለሁ ያልኩት ገበሬዎች ጋር ቆይቼ ገበሬዎች እንዴት እንደሚኖሩ እያንዳንዱን ነገር ቤታቸው እየበላው ቤታቸው እየጠጣው እንዴት እንደሚኖሩ አየሁኝ። በዛውን ደግሞ ምን ማድረግ አለብኝ ብዬ ሳስብ ለምንድን ነው ገበሬው በአንዴ የሚከነሱ መግዛት አልችልም ወደፊትም ደግሞ ብዙ ኦርደር ባደርጋቸው ማቅረብ ስለምችሉ ብዬ እዛ አካባቢ ያሉት ጥቃቅን ገበሬዎችን በጋራ በማደራጀት ደላላ ሳይገባ ከነሱ ላይ መግዛት ጀመርኩ።
ንግድ ብለሽ ሙሉ ለሙሉ ሄለን የሚል ነገር የጀመርሽው እንዴት ነበረ?
ለኢትዮጵያ ውስጥ ያው ለኢንተርፕራይዝ ቀላል አይደለም ለመግባት። አስታ ብቻ ይዘሽ መግባት አትችይም። እንደምታውቂው የባንክ ሲስተሙ ሁሉ ዲክላተራት ኤንሻሪ የሆነ ነገር ማድረግ ፈልጊ እንደዚህ ትባያለሽ። ቤት ተከራይ የናሪ ፍቃድ ለመስጠት የሚደረጉ ብዙ መንገዶች አሉ። ያ ነገሮችን በቀላሉ እንዳላደርግ አድርጎብኛል። ሀሳቢ ምንም ትልቅ እንኳን ቢሆን ነገሮች እንዲወሳሰቡብኝ አድርጎብኛል። ያ ይሄ እንግዲህ ሀገሩ የሀገሪቱ ቢሮክራሲ ነው። ዳሩ ነው እኔ ናይሮቢ ላይ ኤክስቼንጅ ፕሮግራም 2020 በነበረ ሰዓት እዛ ነው ላውንች ያደረግኩት ኦፊሻሊ ማለት ነው። ግን ኢትዮጵያ ውስጥ ለነበሩት በዛ 2018 እና 2019 ላይ ኢትዮጵያ ውስጥ ለነበሩት ኤክስፓት ግሩፖች ብዙ ጓደኞች ነበሩ። ለነሱና ሀገር ውስጥ ላሉ ለተለያዩ ድርጅቶች በሀገር ውስጥ ደረጃ ምርቶችን ይሸጥ ነበር። በጣም የወዱት ነበር። በነገራችን ላይ ቡናችን በእጅ የተቆላ ቡና ነው። አንድ የባህሉን ለመጠበቅ ነው። ሁለት ደግሞ ከጤና አንጻር ነው። ብዙ ጊዜ እኛ የምንጠጣቸው በማሽን የተቆሉ ቡናዎች ናቸው። አንዴ ማሽን ይተከላል፣ በጣም ብዙ መጠን ያለው ቡና ይጨመርና በአንዴ ይቆላል። ያ ደግሞ ምን ያደርጋል? በቡና ውስጥ ካርቦን ዳይኦክሳይዱ እንዳይወጣ እዛው ያምቀዋል። ለዛ ነው ብዙ ጊዜ በማሽን የተቆላ ቡና ስንጠጣ ልባችን በጣም ነው የሚመጣው። እና ከጤናም አንጻር ነው አሁን በእጅ ሲቆላ ግን የሚሆነው ሙሉ በሙሉ ካርቦን ዳይኦክሳይዱ ማክሲማም ከአንድ ኪሎ በላይ በአንዴ መቅላል አይቻል። ስለዚህ አንድ ኪሎ ሲቆላ ሙሉ በሙሉ እዛ ውስጥ ያለው ካርቦን ዳይኦክሳይዱ ይወጣል ማለት ነው።
አድማጮቻችን እንዲሁም ተመልካቾቻችን ለምሽቱ ያዝንላችሁ መሰናዶ በዚህ ተጠናቋል። በመስተንግዶ ሀብታሙ ስዩም፣ በድምፅና ምስል መንደስ ነው ደግሞ ንጉሱ ታምሬ። እስካሁን ድረስ አብራችሁ ነበር። የሰኞ ሰው ይበለን። መልካም ጊዜ ይሁንላችሁ።